የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 10 2017 ዓ.ም ዝግጅታችን ጀመረ። የፕሪቶሪያውን ስምምነት አጠቃላይ ሂደትና ከሂደቱ ተገኝተዋል የተባሉ ትምህርቶችን የተመለከተ ሪፖርት የአፍሪካ ህብረት ይፋ አድርጓል።
ይህ ሪፖርት በአህጉሪቱ ሰላምን ለማስፈን ለምናደርገው ጥረት ትምህርት እንድናገኝና ጥረታችንን ለማሻሻል እንደ ኪዳን ያገለግላል። ይህ የአፍሪካ ሀገራትና ተቋማት በአህጉራችን ውስጥ ያሉ ግጭቶችን ለመፍታትና ሰላምን ለማስፈን ያላቸውን አቅም የሚያጎላ ነው።
ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና ሂደቱን በዋና አስተዳዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎ ኦባሳንጆ ነው የሰማችኋቸው። ዘገባው በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ወደ መቀዳሚ መደበኛ ዝግጅቶቻችን ከማለፋችን በፊት ለዋና ዋና የዓለም ዜናዎቹ እንግዱ።
እንደምናመሻችሁ። አሜሪካ ባደረሰችው የአየር ጥቃት ከእስላማዊ መንግሥት ጋር ግንኙነት አላቸው የተባሉ 16 ነውጠኞች ተገደሉ። የአሜሪካና የሩሲያ ከፍተኛ ባለሥልጣናት ሊገናኙ ነው። 10,000 የሚሆኑ የኮንጎ ዲሞክራቲክ ሪፐብሊክ ዜጎች ባለፉት 3 ቀናት ድንበሯን አቋርጠው መግባታቸውን ብሩንዲ አስታወቀች። እንዲሁም በካይሮ ሕንፃ ተደርምሶ 10 ሰዎች ሞቱ የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አሜሪካ ባደረሰችው የአየር ጥቃት ከእስላማዊ መንግሥት ጋር ግንኙነት አላቸው የተባሉ 16 ነውጠኞች መግደሏን የሶማሊያ ባለሥልጣናት አስታውቀዋል። በፑንትላንድ የጸጥታ ዘመቻዎች ቃል አቀባይ የሆኑት ብርጋዴር ጄኔራል መሐመድ አህመድ ለቪኦኤ የሶማሊኛ ቋንቋ አገልግሎት እንዳስታወቁት የአካባቢው ባለሥልጣናት የሟቾቹን ዜግነት ለማጣራት በመስራት ላይ ናቸው። በእሁዱ የአየር ጥቃት የተባበሩት አረብ ኤምሬትስ ቁልፍ ሚና እንደተጫወተች ጄኔራሉ አስታውቀዋል። ከበርካታ ወራቶች ዝግጅት በኋላ ፑንትላንድ በአካባቢው በሚገኙ ሽብርተኞች ላይ ዘመቻ በማካሄድ ላይ ነች። ከ200 በላይ የአይሲስ ተዋጊዎችን መግደሏንና ከእነዚህም ውስጥ በርካታ የውጭ ዜጎች እንደሚገኙበት ፑንትላንድ አስታውቃለች። ከፍተኛ የአሜሪካና የሩሲያ ባለሥልጣናት በሁለቱ ሀገራት መካከል ያለውን ግንኙነት ለማሻሻል እና በዩክሬን ያለውን ጦርነት በማስቆም ላይ ያተኮረ ድርድር ለማድረግ ነገ ማክሰኞ ሳዑዲ አረቢያ ላይ እንደሚገናኙ ክሬምሊን አስታውቃለች። ሩሲያ ከሶስት ዓመታት በፊት ዩክሬንን ከወረረች ወዲህ በሁለቱ ሀገራት መካከል የሚደረግ ከፍተኛ ውይይት እንደሆነ ተነግረዋል። ውይይቱ የዶናልድ ትራምፕ አስተዳደር በሩሲያ ላይ ሲተገበር የነበረውን የማግለል ፖሊሲ ለመቀልበስ የሚወስደው እርምጃ ዋና አካልም ተደርጎ ታይቷል። ውይይቱ በአሜሪካው ፕሬዚደንት ዶናልድ ትራምፕና በሩሲያ አቻቸው ቭላድሚር ፑቲን መካከል ለሚደረግ ስብሰባ ጥርጊያ መንገድ ለመክፈት ያለመ እንደሆነም ተመልክተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የውጭ ጉዳዮች አማካሪው ዩሪ ኡሽካሽኮቭ ወደ ሳውዲ መዲና ዛሬ እንደሚያቀኑ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታውቀዋል። ይህ በእንዲህ እንዳለ በሐማስና በእስራኤል መካከል ተኩስ ማቆም ላይ ያተኮረውንና በአራት ሀገራት የሚያደርጉትን ጉብኝት በመቀጠል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ሳውዲ አረቢያ ገብተዋል። ሩቢዮ ከሳውዲ የውጭ ጉዳይ ሚኒስትር ሉዊል ፋይሳል ቢን ፋርጃን አልሳዑድ ጋር ሪያድ ላይ የተገናኙ ሲሆን ከአልጋ ወራሽ ሞሐመድ ቢን ሳልማን ጋር እንደሚገናኙም ይጠበቃል። ሩቢዮ በቀጠናው ጉብኝት የሚያደርጉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ፍልስጤማውያን ወደ ጎረቤት ሀገራት ተወስደው አሜሪካ ጋዛን ተቆጣጥራ ታልማው የሚል ሐሳብ ባቀረቡበትና ሐሳቡን ሳውዲ አረቢያም ሆነ ሌሎች ሀገራት እየተቃወሙ ባለበት ወቅት ነው። ሐሳቡ ሳውዲ አረቢያ ከእስራኤል ጋር ያላትን ግንኙነት እንድታሻሽል ትራምፕ ያላቸው መሻት ላይም እንቅፋት እንዳይሆን ተፈርተዋል። ከእስራኤል ጋር ግንኙነቷን የምታሻሽለው ለፍልስጤም የሀገር እውቅና ከተሰጠ ብቻ መሆኑን ሳውዲ ስታስታውቅ ቆይታለች። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሩዋንዳ የሚደገፉት የኤም 23 አማጽያን ጥቃት እያየለ ባለበት በዚህ ወቅት 10,000 የሚሆኑ የኮንጎ ዲሞክራቲክ ሪፐብሊክ ዜጎች ባለፉት 3 ቀናት ድንበሯን አቋርጠው መግባታቸውን ቡሩንዲ አስታውቃለች። ወታደሮችን ከሲቪሎች ለመለየት ጥር እንዲሁም በተመድ የስደተኞች ከፍተኛ ኮሚሽን አማካይነት መጠለያ ለመስጠት ጥረት በመደረግ ላይ መሆኑን የአገር ውስጥ ጉዳይ ሚኒስቴር በመግለጫው አስታውቋል። በሩዋንዳ የሚደገፉት የኤም 23 አማጽያን ባለፉት ጥቂት ሳምንታት ውስጥ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ ሰፊ ስፍራዎችን የተቆጣጠሩ ሲሆን ባለፈው ሳምንት መጨረሻ በደቡብ ኪቩ ግዛት ቡካቡ የተሰኘውን ቁልፍ ከተማ ተቆጣጥረዋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተጠቃለዋል። ወደ ስመኝሽ መራቸዋሉ።
እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 10 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የማመሻው ስመኝሽ የቆየነኝ፣ የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የፕሪቶሪያውን ስምምነት አጠቃላይ ሂደት እና ከሂደቱ የተገኙ ትምህርቶችን የተመለከተ ሪፖርት የአፍሪካ ህብረት ይፋ አድርጓል። ሪፖርቱ ይፋ በሆነበት ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ባቀረቡት ጥሪ እስካሁን ያልተፈጸሙ የስምምነቱ ነጥቦች እንዲፈጸሙ የተባበሩት መንግስታት ድርጅት እና የዓለም አቀፉን ማህበረሰብ ትኩረት ጠይቀዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ቀጣይ ሂደቶች በውይይትና ህግን ባከበረ መልኩ መተግበር አለባቸው ብለዋል። ኬኔዲ አባተ ዝርዝሩን ይዟል።
ግጭትን በዘላቂነት የማቆም የሰላም ስምምነት ላይ ያተኮረውን ሪፖርት ትናንት እሁድ የካቲት 9 ምሽት ላይ በአዲስ አበባ ይፋ ሲያደርግ የትግራይ ክልልን በመወከል በዝግጅቱ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ሌላኛውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል የተፈጻሚነት ጥያቄ አንስተዋል። የኢትዮጵያ መንግስት ተወካዮች እንዲሁም ዋና አደራዳሪ የነበሩት ኦሉሴጎን ኦባሳንጆና የአፍሪካ ህብረት ኮሚሽን ኃላፊዎችን ጨምሮ የተለያዩ አካላትም በዝግጅቱ ላይ ተገኝተዋል። በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያ ቀን በህብረቱ ዋና መስሪያ ቤት ይፋ የሆነው ሪፖርት ከሰሜን ኢትዮጵያው ግጭት መቀስቀስ ወዲህ የነበረውን የሰላም ሂደት ያትታል። መነሻውን በትግራይ ክልል አድርጎ ወደ አማራና አፋር ክልሎች የተስፋፋው የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ከአንድ አመት በኋላ የአፍሪካ ህብረት ኮሚሽን የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆን የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ በማድረግ ለግጭቱ መፍትሄ እንዲያፈላልጉ ከመሾም ጀምሮ ግጭቱን በሰላም ለማስቆም ከተለያዩ አካላት ጋር ያደረጋቸውን ጥረቶች የተመለከቱ ዝርዝር መረጃዎች በሪፖርቱ ተካተዋል። በዝግጅቱ ላይ ንግግር ካደረጉት አካላት መካከል የሆኑት ተሰናባቹ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት የሰላም ስምምነቱን ሂደት የሚያሳየው ሪፖርት ለቀጣይ የህብረቱ ተልእኮዎች መማሪያ እንደሚሆን ተናግረዋል።
This report, it stands as a testament to our unwavering commitment.
ይህ ሪፖርት በአህጉሪቱ ሰላምን ለማስፈን ለምናደርገው ጥረት ትምህርት እንድናገኝና ጥረታችንን ለማሻሻል እንደ ኪዳን ያገለግላል።
በኢትዮጵያ መንግስትና በህወሓት መካከል ጥቅምት 25 ቀን 2015 ዓ.ም በፕሪቶሪያ የተደረሰው ስምምነት በአፍሪካ ህብረት መሪነት እውን የሆነ የመጀመሪያው በውጤታማነት የሚጠቀስ የሰላም ስምምነት ነው። ሂደቱን በዋና አደራዳሪነት የመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆ የፕሪቶሪያው የሰላም ስምምነት ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ የሚያንጸባርቅ እንደሆነ ገልጸዋል።
ይህ የአፍሪካ ሀገራትና ተቋማት በአህጉራችን ውስጥ ያሉ ግጭቶችን ለመፍታትና ሰላምን ለማስፈን ያላቸውን አቅም የሚያጎላ ነው።
በሌላ በኩል ህወሓትን በመወከል ስምምነቱን የፈረሙት የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባደረጉት ንግግር ብዙ የስምምነቱ ይዘቶች እንዳልተፈጸሙ በመግለጽ የአፍሪካ ህብረትና ዓለም አቀፉ ማህበረሰብ አልተፈጸሙም ባሏቸው ነጥቦች ላይ ትኩረት እንዲያደርጉ ጠይቀዋል።
I would like to once again call upon the AU, the international community, to still consider.
የአፍሪካ ህብረትና የዓለም አቀፍ ማህበረሰብ አሁን እዚህ እኛ እየተናገርን ባለንበት ወቅት ሴቶችና ህፃናት ያለፉበት ያለውን ስቃይ እንዲያስቡ ጥሬና ቀርባለሁ። እስካሁን ያልፈጸምናቸው በርካታ ጉዳዮች አሉ። አብዛኛው የዓለም ማህበረሰብ ዲዲአርን በተመለከተ የሚያተኩረው የመጀመሪያው ዲ ተጥቅ የማስፈታት ሂደት ላይ ነው። ቀድሞ ተዋጊዎችን መበተንና መልሶ ማቋቋም ግምት ውስጥ መግባት አለበት። በጣም ትኩረት የሚፈልገው ደግሞ ተፈናቃዮችን በህገ መንግስቱ የትግራይ እንደሆኑ ወደ ተደነገጉ ወሰኖች መመለስ ነው።
ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ ይዘት ያለው ጥሪ አቅርበዋል። በሂደቱ ላይ የኢትዮጵያን መንግስት በመወከል ተሳትፎ የነበሩት የአሁኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው የኢትዮጵያ መንግስት ስምምነቱን ለመፈጸም የሚያስችሉ ርምጃዎችን እየወሰደ እንደሚገኝ አብራርተዋል። ያልተፈጸሙ የስምምነቱ ነጥቦች ደግሞ በስምምነቱ ላይ በተጠቀሰው መንገድ ተግባራዊ እንደሚሆኑ ተናግረዋል።
The way ahead must continue through dialogue and constructive engagement.
ቀጣዩ ሂደት በውይይትና ገንቢ ተሳትፎ እንዲሁም የህግ የበላይነትን በጥብቅ በማክበር መቀጠል አለበት። በሰላም ስምምነቱ እንደተደነገገው በቅን ልቦና በመተግበር ቀሪዎቹንና ይበልጥ ተቃሚ የሆኑ እርምጃዎችን ልንፈጽማቸውና ሊተገበሩ እንደሚችሉ እርግጠኞች ነን።
የሰላም ስምምነቱን በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የቀድሞ ተዋጊዎችን ትጥቅ ማስፈታት መበተንና ወደ ማህበረሰቡ ማዋሃድ በእንግሊዝኛ ምህጻሩ DDR በመባል የሚታወቀው እንዲሁም የአወዛጋቢ ቦታዎች ጉዳይ መፍትሄ እስኪያገኙ ድረስ በሂደት እየታዩ መቀጠል አለባቸው። እነዚህ ሂደቶች የስምምነቱን ተፈጻሚነት ሊጎዱና ወደ ኋላ ሊመልሱት አይገባም ሲሉ መክረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አፍሪካ ህብረት።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ሐማስ መወገድ እንዳለበት ተናግረዋል። ሩቢዮ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር በመሆን ፕሬዚዳንት ዶናልድ ትራምፕ ከሐማስ ተጽዕኖ ነጻ የሆነች ጋዛን በተመለከተ ያላቸውን ራዕይ አስተጋብተዋል። የአሜሪካ ድምጽ አራሽ አራብሳዲ ያሰናዳውን ዘገባ ሀብታሙ ስዩም ያቀርበዋል።
በሐማስ ከታገቱት መካከል ሶስት ወንዶች ከ15 ወራት አፈና በኋላ ከሰሞኑ ወደ እስራኤል ተመልሰዋል። የታገቱት መፈታት ከእስራኤል ጋር የተደረሰው ያልጠና የተኩስ አቁም ስምምነት አካል ሲሆን ሁለቱም ወገኖች ታጋዦችንና እስረኞችን በሚቀያየሩበት ወቅት መሳሪያ ለማውረድ ተስማምተዋል። በሐማስ በኩል ከተለቀቁት መካከል የአሜሪካና እስራኤል ጥምር ዜግነት ያለው ሳጊ ዲኬልኬን ይገኝበታል። ሐማስ 250 ገደማ ሰዎችን ባገተበት የአውሮፓውያኑ ጥር 7 2023 ጥቃት ወቅት በአደጋ ጊዜ ክፍል ውስጥ ተደብቀው ከተረፉት ባለቤቱና ሁለቱ ሴት ልጆቹ ጋር ተቀላቅለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢዮ የመካከለኛው ምስራቅን ክልላዊ ጉብኝት በጀመሩበት አፍታ የተፈቱት ታጋቾች ሆስፒታል ደርሰዋል። ሩቢዮ ቀጣዩን ብለዋል።
Hamas cannot continue as a military or government force.
Hamas እንደ ወታደራዊ ወይም የመንግስት ኃይል መቀጠል አይችልም። በግልጽ ለመናገር ጉልበትን በመጠቀም የሚገዛ የሚያስተዳድር ወይንም የሚያስፈራራ ኃይል ሆኖ እስከቀጠለ ድረስ ሰላም እውን ሊሆን አይችልም። መወገድ አለባቸው፣ መጥፋት አለበት።
ታጋቾች ከቤተሰቦቻቸው ጋር በተያዩበትና ህክምና ያገኙ በሚገኙበት ሰዓት ሩቢዮና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን ክልላዊ ተጽዕኖ ለመመከት ሊኖር ስለሚገባ አንድነት ተናግረዋል።
ዛሬ እኔና የውጭ ጉዳይ ሚኒስትር ሩቢዮ ከነ ልዑካኖቻችን በብዙ ጉዳዮች ላይ ውጤታማ ውይይት አድርገናል። ከኢራን የበለጠ እጅግ ቁልፍ ጉዳይ ግን የለም። እስራኤልና አሜሪካ የኢራንን ስጋት ለመመከት ትከሻ ለትከሻ ቆመዋል። ሁለታችንም አያቶላዎች የኒውክሌር ጦር መሳሪያ እንዲይዙ መፍቀድ እንደማያስፈልግ ተስማምተናል። በተጨማሪም የኢራን ቀጠናዊ ጥቃት መመከት እንዳለበት ተስማምተናል።
የታገቱትን በማስፈታቱ ስምምነት መሰረት እስራኤል 369 ፍልስጤማውያን እስረኞችንና በቁጥጥር ስር የነበሩ ሰዎችን ለቃለች። 36ቱ የዕድሜ ልክ እስራት ተፈርዶባቸው ነበር። እስራኤል እነዚህን ሰዎች አሸባሪ ትላቸዋለች፣ ፍልስጤማውያን የነጻነት ታጋዮች ይሏቸዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ ጋዛ እንድትቆጣጠርና እንድታለማ በያዙት እቅድ ላይ ግፊታቸውን ቀጥለዋል። የዮርዳኖሱን ንጉሥ አብደላህን በቢሮአቸውም አነጋግረዋል።
ስፍራውን እንይዘዋለን። በእጃችን ውስጥም እናቆየዋለን። ሰላም ስለመኖሩ ማረጋገጫ እንሰጣለን። ምንም አይነት ችግር አይኖርም። ማንም ጥያቄ አይቀርብበትም። በትክክለኛው መንገድ እናስተዳድረዋለን። የኋላ ኋላ ስፍራው አይቶት ከሚያውቀው ሁሉ የላቀ ሰፊ የኢኮኖሚ ልማት ይኖረዋል።
ከሐማስ ጋር ጦርነት ከተጀመረ ወዲህ በእስራኤል ወታደራዊ ጥቃት አብዛኛው የጋዛ ክፍል ጠፍቷል። እስራኤል በአሸባሪዎች ላይ ጥቃት አድርሻለሁ ብላለች። ፍልስጤማውያን ግን ጥቃቱ ሰላማዊ ሰዎችና ታጣቂዎችን ያለየ ነው ይሉታል። ትራምፕ እንደ ግብፅና ዮርዳኖስ ያሉ የክልሉ ተዋናዮች ከጦርነቱ የተፈናቀሉትን 2.3 ሚሊዮን ፍልስጤማውያንን ሲቀበሉ ማየት እንደሚፈልጉ ተናግረዋል። ያንዳቸውም ሀገራት መንግስታት ግን ይህን ለማድረግ ፍላጎት ያላቸው አይመስሉም።
በማዕከላዊ ካሊፎርኒያ ግዛት እንጆሪዎችና የሎሚ ዝርያዎች የሚሰበሰቡበት ወቅት ነው። ሆኖም ፕሬዚዳንት ዶናልድ ትራምፕ ሕጋዊ ያልሆኑ የአሜሪካ ነዋሪዎችን ለማባረር እየወሰዱ ባሉት እርምጃ ምክንያት መኖሪያ ፈቃድ የሌላቸው የእርሻ ሰራተኞች ስራ መግባት አቁመዋል። ተከታዩ ዘገባ ይህን ያስቃኘናል። አሌሃንድራ ካሊፎርኒያ ውስጥ የምትኖር የእርሻ ሰራተኛ ስትሆን ከሀገር እንዳትባረር ስለምትሰጋ ፊቷ በካሜራ እንዲታይም ሆነ ሙሉ ስሟ እንዲገለጽ አትፈልግም። የስደተኞችና የጉምሩክ ኃይል አባላት ወይም አይስ በቤከርስፊልድ ከተማ የሚኖሩ ህገወጥ ስደተኞች ላይ ከበባ ማካሄድ የጀመሩ ቀን ታዲያ እርሷ ወደ ስራ እየሄደች ነበር።
That was on Tuesday when they started the raids.
ማክሰኞ ቀን ነው አፈሳ የጀመሩት። ረቡዕ ስለፈራን አልወጣንም። አይስ ሙሉ ቀን ሲንቀሳቀስ እንደዋለ እየሰማን ነበር። የእርሻ ሰራተኞች በሚያልፉባቸው በሎሚ እርሻዎች በሁሉም ቦታዎች ነበሩ። ስለዚህ በሚቀጥለው ቀንም ስለፈራው ስራ አልሄድኩም።
የተባበሩት የእርሻ ሰራተኞች ማህበር ፕሬዝዳንት ቴሬሳ ሮሜሮ ሁለት አባሎቻቸው እንደታሰሩ ይናገራሉ።
The farm workers that were deported have been here working for 15, 20 years.
ወደ ሀገራቸው የተባረሩ ያሉት የእርሻ ሰራተኞች ከ15 እስከ 20 አመት እዚህ የሰሩ ናቸው። ያልተፈቀደ ቦታ መኪና የማቆም እንኳን ቅጣት ደርሷቸው የማያውቁ ናቸው። መንገድ ላይ ነው ያስቆማቸው። በሰው ላይ የእስር ማዘዣ ይዘው ሳይሆን ከስራ ወደ ቤት ሲሄዱ መለዮ በሌለው መኪና ሆነው ነው የሚያስቆሟቸው።
የትራምፕ አስተዳደር የመጀመሪያ የስደተኞች አፈሳ በወንጀለኞች ላይ ያተኩራል ቢልም የዩናይትድ ስቴትስ ድንበር ጥበቃ ባለስልጣን ቶም ሆማን ይህ ግን የመጀመሪያው ነው ይላሉ።
ቀዳዳዎች ሲከፈቱ ከወንጀለኞች ያለፈ ብዙ እስሮች እናያለን። በሕገ ወጥ መንገድ እዚህ ሀገር ያለ ሰው ነጻ አይሆንም ስል ግልጽ ተናግሬያለሁ።
የቤከርስፊልድ ነዋሪ የሆነው ጄምስ ሚለር የስደተኞች መባረር የእርሻ ሰራተኞች እጥረት እንደሚፈጥር ቢናገርም የስደተኞች ተቋሙ ሕግ ማስከበርም ይኖርበታል ይላል።
ትምህርት ቤቶች ላይ አፈሳ ያካሄዳሉ ሲባል የተሳሳተ ትርጉም ይፈጠር ይመስለኛል። ስራላቸው እኮ እና መስራትም አለባቸው። እኛን ይጎዳናል ሊሆን ይችላል።
ሌላኛው ነዋሪ ጄፒ አቫሎስ በበኩሉ የኢኮኖሚ ተጽዕኖ ከፍተኛ ሊሆን ይችላል ይላል።
በሁለት ወይንም በሶስት ወር ውስጥ እናየዋለን። ላቲኖችን ሲያስወጧቸው የምግብ ወጪያችሁ ስንት እንደሚገባ፣ ምግቡን ራሱ እንዴት እንደምታገኙት ታያላችሁ።
በአጎራባቹ ቬንቱራ አውራጃም የአዲሱ አስተዳደር የኢሚግሬሽን ኃላፊዎች አፈሳ እያካሄዱ ነው። የአውራጃው ለትርፍ ያልተቋቋመ የእርሻ ቢሮ መረጃ እንደሚያሳየው በአውራጃው በእርሻ ስራ ከተሰማሩት ሰራተኞች 80% በላይ የሚሆኑት ህጋዊ የመኖሪያ ፍቃድ የሌላቸው ናቸው። ሞሪን ማክጊር የቢሮው ዋና ስራ አስፈጻሚ ናቸው።
If we have mass deportation and we lose the labor force
በጅምላ አፈሳ የሚካሄድ ከሆነ ምርት የሚሰበስብ የሰው ኃይል እናጣለን። ለሸማቾች የሚደርሰው የምግብ አቅርቦት በጣም ዝቅተኛ ይሆናል። ስለዚህ ውስን የሆነውን ምርት ለማግኘት በነጋዴዎች መካከል ፉክክር ይፈጠራል፣ ዋጋም ይጨምራል።
አሌሃንድራ ከጥቂት ቀናት በኋላ አፈሳው ጋብ ሲል ካሮት ወደ መልቀም ስራዋ መመለስ ትፈልጋለች። ለጊዜው ግን የስደተኛ ኃላፊዎች እሷንም ሆነ በአሜሪካ የተወለደውን አዲሱን ልጇን እንዳያገኟቸው አደባባይ አለመውጣትን መርጣለች። በጂኒ አዱሎት ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የአሜሪካ የአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ከዛ በፊት ግን አንድ ማስታወቂያ አለን። የሚዲያ ኢንዱስትሪው ስርጭት ወደ ዲጂታል ሚዲያ እያዘነበለ ባለበት በዚህ ወቅት የአሜሪካ ድምፅ የአማርኛው ክፍል ተደራሽነቱን ለማስፋት ማሻሻያዎችን በማድረግ ላይ ይገኛል። በመሆኑም ከነገ የካቲት 10 ቀን ጀምሮ በዲጂታል ሚዲያው ላይ አሻራውን ለማስቀመጥ በምስል ሰፋ ባሉ ድምፅ የጽሁፍ ዘገባዎች፣ የዜና ዘገባዎች አካተን በድረ ገጻችንና በሌሎች ዲጂታል መድረኮቻችን በስፋት ማስተላለፋችንን እንቀጥላለን። አዲስ የተሻሻለው የአማርኛ ፕሮግራም ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል የሚቆይ የሬዲዮ በቴሌቪዥን ፕሮግራም ይኖረዋል። ዝግጅቶቻችንን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ13440 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ፣ በመካከለኛው ሞገድ በ1431 ኪሎ ሄርዝ፣ በሳተላይት ስርጭታችን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪ ዌስት ታገኙታላችሁ። በተጨማሪም ሙሉ ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በማህበራዊ ገጾቻችን አት ቪኦኤ አምሃሪክ ላይ በቀጥታ መከታተል፣ አስተያየቶቻችሁን ማጋራት ትችላላችሁ። የአሜሪካ ድምጽ አሁን የምናልፈው ወደ ሳምንታዊ የአፍሪካ ጉዳዮች ነው። እንደ አውሮፓውያን አቆጣጠር በግንቦት 2024 በኬንያ ተከታታይ ህዝባዊ ተቃውሞዎች ከተካሄዱ ወዲህ 82 ሰዎች በግዳጅ መሰወራቸውን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን አስታውቋል። ጠለፋው በማን እንደሚፈጸም ግን እስካሁን የተረጋገጠ የለም። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ለ32 ቀናት ታፍነው ተወስደው የነበሩ ሁለት ወንድማማቾችን አነጋግራ ያደረሰችን ዘገባ ተከታዩ ነው። አስላም ሎንግተንና ወንድሙ ጀሚል ድንገት ታፍነው የተወሰዱት ከማዕከላዊ ናይሮቢ በአንድ ሰዓት ርቀት ላይ ከሚገኘው ኪቴንጋላ ከተማ መሆኑን ወንድማማቾቹ ይናገራሉ። ድርጊቱ በተፈጸመበት ነሐሴ ወር መጀመሪያ ላይ ጸጉረ ልውጥ ሰዎች ሲከታተሉት ማስተዋሉን የሚናገረው አስላም እገታው ሲፈጸምባቸው ከወንድሙ ጋር አብረው በመኪና እየተጓዙ እንደነበር ይገልጻል።
That first corner there was a total fixed parked there.
በመጀመሪያው ጥግ ላይ አንድ ቶዮታ ቪትስ መኪና ቆሞ ነበር። ሁሉም በሮች ክፍት ነበሩ። ስለዚህ ማለፍ አልቻልኩም። መኪናውን አዙሬ እዚህ ጋር መጣሁ። እዚህ ስደርስ ሱብሩ መኪና መጥቶ መንገዱን ዘጋብኝ። ሌላ ቶዮታ ደግሞ ከጀርባ ዘጋብኝ።
ወንድማማቾቹ የሚገልጹት የፖሊስ አባላት የሚመስሉ የታጠቁ ሰዎች እንዳያዟቸውና መኪናቸውን እንዲያጠፉ እንዳዘዟቸው ነው።
መኪናውን ከፈቱ፣ እየጎተቱ አስወጥተው ሱብሩ መኪና ውስጥ ከተቱኝ።
ጀሚል ሎንግተን በበኩሉ እሱን ለመውሰድ እቅድ እንዳልነበር ይናገራል። ሆኖም የፖሊስ ባለስልጣናቱን በመገዳደሩና በአቅራቢያ ወዳለው ፖሊስ ጣቢያ ለመደወል ሐሳብ በማቅረቡ መወሰዱን ይገልጻል።
በተደጋጋሚ ማናችሁ? ለምንድን ነው ወንድሜን የምትወስዱት? ብዬ ጠየኳቸው። ኪቴንጋላ ፖሊስ ጣቢያ ደውዬ አዛዡ የምታደርጉትን ያውቅ እንደሆነ እንደምጠይቅ ነገርኳቸው። ልደውል ስል ስልኬን ወሰዱብኝ። በጥፊ መቱኝ። ስልኬን አጥፍተው እኔንም ሱብሩ መኪና ውስጥ ከተቱኝ።
ወንድማማቾቹ እጃቸው በካቴና ታስሮ አይናቸው ተሸፍኖ ወደማያውቁት ቦታ መወሰዳቸውንና ለ32 ቀናት መቆየታቸውን ይናገራሉ። አምነስቲ ኢንተርናሽናልና የኬንያ ብሔራዊ ሰብአዊ መብቶች ኮሚሽንም ወንድማማቾቹ የተናገሩትን አረጋግጠው ሌሎች በግዳጅ የተሰወሩ ሰዎች ከደረሰባቸው ሁኔታ ጋር ተመሳሳይ መሆኑን ይገልጻሉ። ኤርነስት ኮርኔል የኮሚሽኑ አባል ናቸው።
Number 1 they are telling us that they were denied food.
አንደኛ ምግብ እንደሚከለከሉ ነግረውናል። ለቀናት እጃቸው ታስሮ ይቆያሉ። እርቃናቸውን ሲሚንቶ መሬት ላይ ለቀናት እንዲተኙ ይደረጋሉ።
አስላም ባለፈው አመት በኬንያ የታክስ ጭማሪ ለማድረግ ቀርቦ የነበረውን ረቂቅ አዋጅ ተቃውሞ አደባባይ ከወጡ ወጣቶች መካከል አንዱ በመሆኑ መወሰዱን ይናገራል። ተቃውሞ ተጋግሎ ሙስና እንዲቆምና ፕሬዚዳንቱ ከስልጣን እንዲለቁ ጥሪ እስከማቅረብ ተደርሶ ነበር። ረቂቅ አዋጁም ተሰረዘ።
የአስላም ወንድም በተቃውሞ ላይ ባይሳተፍም እገታ ላይ በቆዩበት ጊዜ ሁለቱም ስለ ገንዘብ ምንጫቸው መጠየቃቸውን ይገልጻሉ። የመብት ተሟጋቾች የኬንያ ፖሊስ ለተቃውሞ በወጡ ሰልፎች ላይ ከመጠን ያለፈ ኃይል እየተጠቀመ መሆኑንና በአንዳንድ ሁኔታዎች የመንግስት ተቺዎችንም እያገቱ ስለመሆኑ ይናገራሉ። ፖሊስ በበኩሉ በተቃውሞ ሰልፍ ወቅት ወንጀለኛ ቡድኖች ሰርገው መግባታቸውንና አጋጣሚውን ለመጠቀም አቅደው እንደነበር አስተማማኝ ማስረጃዎች እንዳሉት ይገልጻል። በታሳስ ወር ፖሊስ የተሰወሩ ሰዎችን እንዲመልስ የሚጠይቅ ሰልፍ ናይሮቢ ላይ ከተካሄደ በኋላ ፕሬዝዳንት ዊሊያም ሩቶ እየጨመረ የመጣውን የሰዎች መሰወር አውግዘው ተናግረዋል።
Any criminality must be investigated.
ማንኛውም ወንጀል መመርመር አለበት። በዜጎችም በወንጀለኞችም ይሁን በፖሊስ ሊመረመር ይገባል። ኬንያ ውስጥ የሚፈጸም ማንኛውም ወንጀል ከመሰረቱ መታወቅ አለበት።
የብሔራዊ ፖሊስ አገልግሎት ስለ ጉዳዩ ማብራሪያ እንዲሰጥ ብንጠይቅም ምላሽ አልሰጠም። በማሪያ ማዲያሎ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ሀብታሙ ስዩም።
የስፖርት መሰናዷችን በአጫጭር አትሌቲክስ ዜናዎች ይጀምራል። ዩጋንዳዊው ጄኮብ ኬሊሞ የዓለም ግማሽ ማራቶን ክብረ ወሰንን በእጁ ማስገባቱ ተሰምተዋል። ትናንት ባርሴሎና ላይ በተካሄደው ውድድር ኬሊሞ ውድድሩን በ56 ደቂቃ ከ41 ሰከንዶች ጨርሰዋል። ይህ ሰዓት በኢትዮጵያዊው የሚፍ ቀጀልቻ እጅ ውስጥ ከቆየው ክብረ ወሰን በ49 ሰከንዶች የፈጠነ ነው። በስፍሩ የነበረው ተስማሚ የአየር ሁኔታ ለአሸናፊነቱ አስተዋጽኦ ስለማድረጉ ኬሊሞ መናገሩን ሮይተርስ ዘግቧል። ክብረ ወሰኑ የተነጠቀበት የሚፍ ቀጀልቻ በበኩሉ ስፔን ካስቴሎ ላይ በተደረገ ሌላ የ10 ኪሎ ሜትር የጎዳና ውድድር ድል ቀንቶታል። ዩሚፍ ውድድሩን በ26 ደቂቃ ከ31 ሰከንድ በማጠናቀቅ በሀገሩ ልጅ ታደሰ ወርቁ ተይዞ የነበረውን ክብረ ወሰንን ተረክቧል። የክብረ ወሰን ነገር ከተነሳ ሌላ ትኩረት የሳበ ውጤት በአሜሪካዊው የረጅምና መካከለኛ ርቀት ተወዳዳሪ ግራንት ፊሸር ተመዝግበዋል። ግራንት የቤት ውስጥ 5000 ሜትር ዘርፍ ክብረ ወሰንን ከኢትዮጵያዊው ቀነኒሳ በቀለ ተረክቧል። በቦስተን ዩኒቨርሲቲ በተደረገው ዓመታዊ አትሌቲክስ ውድድር ላይ ፊሸር ርቀቱን በ12 ደቂቃ ከ44 ሰከንድ ከ09 ማይክሮ ሰከንድ በማጠናቀቅ ከዓመታት በላይ በኢትዮጵያዊው አትሌት ቀነኒሳ በቀለ እጅ ውስጥ የነበረውን ክብረ ወሰን ሰብሯል። ፊሸር ከአንድ ሳምንት በፊት ኒውዮርክ ላይ የዓለም 3000 ሜትር ክብረ ወሰንን መስበሩ ይታወሳል። ዘገባው የሮይተርስ ነው። በስፔኑ የላሊጋ ክለቦች ፉክክር ወቅት የታየው የዘረኝነት አፍታ ጨዋታ እንዲቆም ማስገደዱ ተሰምቷል። አትሌቲክ ቢልባኦ ቡድን በእንግድነት አቅንቶ ከስፓኞል ቡድን ጋር በገጠመበት ወቅት የቢልባኦ ኢናኪ ዊሊያምስ በቡድን ጓደኛው ማራኦን ኳንዲ ላይ የዘረኝነት ጥቃት መሰንዘሩን ለዳኞች በመንገር ጨዋታው ለደቂቃዎች እንዲቆም ተደርገዋል። ዘረኝነትን የሚያወግዝ መልእክት በስታዲየሙ ሰሌዳ ላይ ታይቶ ጨዋታው ከሶስት ደቂቃዎች በኋላ ቀጥሏል። ጨዋታው ባቻ ውጤት የተጠናቀቀ ሲሆን ስፓኞልና አትሌቲክ ቢልባኦ በስፖርት ውስጥ ዘረኝነትን መዋጋት አስፈላጊ መሆኑን በማጉላት በደሉን በጋራ አውግዘዋል። የሪያል ማድሪዱ አጥቂ ቪኒሺየስ ጁኒየር ቀደም ሲል ስፔን የ2030 የዓለም ዋንጫ ለማዘጋጀት የምታደርገውን ጥረት ዘረኝነትን በመዋጋት ረገድ ትልቅ ለውጥ እስካልመጣ ድረስ እድሉ እንዳይሰጣት መጠየቁ ይታወሳል። የስፔን እግር ኳስ ፌዴሬሽንና ላሊጋ እየጨመሩ ያለው የዘረኝነት ጥቃቶችን ለመፍታት በከፊል ስታዲየም መዝጋትን ጨምሮ የተለያዩ እርምጃዎች ወስዷል። ዘገባው የሮይተርስ ነው። በስተመጨረሻም የቀድሞው የቱር ደ ፍራንስ ሻምፒዮንና የኦሎምፒክ የወርቅ ሜዳሊያ አሸናፊው የብስክሌት ሽቅድድም ተወዳዳሪ ግራንት ቶማስ የአውሮፓውያኑ 2025 ይፋ የብስክሌት ተወዳዳሪነት የመጨረሻ ዓመቱ እንደሚሆን አስታውቋል። የ38 ዓመቱ እንግሊዛዊ በ10 ዓመቱ ነበረ ካርዲፍ ውስጥ የብስክሌት ውድድርን የጀመረው። ብቃቱ ለፈጣን ክብርና እውቅና አብቅቶታል። በ2008ና 2012 የአውሮፓውያን ዘመኖች በተከናወኑ ኦሎምፒኮች በቤት ውስጥ ውድድሮች የወርቅ ሜዳሊያዎችን አሸንፏል። ከዚያም ወደ ጎዳና ውድድሮች ፊቱን በማዞር በአውሮፓውያኑ 2018 በስፖርቱ ዘርፍ ትልቅ ክብር የሚሰጠውን ቱር ደ ፍራንስ አገር አቋራጭ የብስክሌት ውድድር አሸንፏል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር የስፖርት ዘገባዎች እነዚህ ነበሩ። መልካም ምሽት ይሁንላችሁ።
ለምሽቱ የነበሩን መሰናዶችን በዚሁ እናጠናቅቃለን። ነገ ምሽት በተመሳሳይ ሰዓት ዳግም እንጠብቃችኋለን። ሰላም፣ ደህና ደሩ። Thank you.